ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰላሳ አርባ ዓመት የተቀመጠ ህዝብ ነው። ከሶማሌ ጋራና ሶማሌና ወንድማማች ሆኖ የተቀመጠው ከሶማሌ ግጭት ከህዝብ ጋራ መገጫጨት የመጣው ወንድሞቻችን ጋራ ልንኖር የምንችልበት ሰዎች ላይ ለምንድን ነው ይህን ያህል ችግር የተፈጠረው?
ጅጅጋ ውስጥ በንግድ ሥራ ተዳዳሪ ናቸው። በወቅቱ ሁኔታ ላይ የተናገሩት ነው።
በሶማሌ ክልል 7 አብያተ ክርስቲያናት ተቃጥለዋል። ካህናት ተገድለዋል። ንብረት ተዘርፈዋል።
የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው። ጥቃቱ እንዲቆም ጥሪ ካቀረቡበት የተወሰደ ነው።
አሁን የአመራር ለውጥ ተደርጓል። የቀድሞ ፕሬዚዳንት ለአዲሱ ተመራጭ ፕሬዚዳንት አህመድ አብዲ ሙሐመድ ኃላፊነታቸውን አስረክበዋል። ለውጡ በሰላማዊ መንገድ ነው የተከናወነው። የቀድሞ ፕሬዚዳንት ለህዝቡ ጥቅም ሲሰሩ ቆይተዋል። አሁንም ስልጣናቸውን ያስረከቡት የህዝቡን ጥቅም ከግምት ውስጥ በማስገባት ነው።
የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ኦማር ወይም አብዲ ኤሌ በአዲስ አመራር ተተኩ። ለፕሬዚዳንቱ ቅርበት የነበራቸው አቶ ከድር አብዲ እስማኤል ተሽመዋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሰኞ ሐምሌ 30 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አሉላ ከበደንን። ፕሮግራሙን ንጉሥ ታምሬ ይመራልናል። አብራችሁን ታመሹ ዘንድ አክብሮ ግብዣችን እናቀርባለን። በቅድሚያም የዕለቱን የዓለም ዜና እናሰማለን። መልካም ምሽት። ካለፈው ቅዳሜ አንስቶ ውጥረት ላይ በሰነበተችው የኢትዮጵያ ሶማሌ ክልል ዋና ከተማ ጅጅጋ ማምሻውን የመከላከያ ሰራዊት በመግባቱ ከተማው በመረጋጋት ላይ መሆኑን ነዋሪዎች ገለጡ። በሌላ በኩል የክልሉ ፕሬዚዳንት አብዲ ሙሐመድ ኦማር በይበልጥ በሚታወቁበት ስማቸው አብዲ ኤሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለስልጣናት ይፋ አድርገዋል። በጅጅጋ የተከሰተውን ግጭት ተከትሎም በድሬዳዋ ከተማ ገንደ ገራዳ በተባለው አካባቢ በትላንትና በዛሬ ዕለት በተከሰቱ ግጭቶች ቁጥራቸው 14 የሚደርሱ ዜጎች ሕይወታቸው ማለፉን ነዋሪዎች ተናግረዋል። በሌላ ተያያዥ ዜና በጅጅጋ ከተማ የተከሰተው ሁከትና ብጥብጥ በከተማዋ የሚኖሩ ዜጎችን ሰብአዊ መብት አደጋ ላይ የጣለ በመሆኑ በፍጥነት ሊቆም ይገባዋል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኢትዮጵያ ሰብአዊ መብት ኮሚሽን ከጅጅጋው ብጥብጥና ሁከት ጋር በተያያዘም ደርሷል ያለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አመልክቷል። በከተማዋ በዜጎች ደህንነትና በንብረት ላይ የደረሰ ውድመት ፈጽሞ ተቀባይነት የሌለው ነው ሲልም ኮሚሽነሩ ገልጧል። በሕዝብ ላይ የደረሰውን ሆነ በንብረት ላይ የደረሰውን ጉዳት መጠን ለጊዜው መግለጽ እንደሚያዳግተው የተናገሩት የኮሚሽኑ የኮሚኒኬሽን ጉዳዮች ዲሬክተር አቶ ደምሰው በንቲ አያይዘውም በወንጀሉ ተጠያቂ የሆኑትን ወገኖች ማንነት ጨምሮ ተጨማሪ ምርመራና መረጃዎችን ማደራጀት ያስፈልጋል ብለዋል። በኢትዮጵያ ሰብአዊ መብት ኮሚሽን የሶማሌ ቅርንጫፍ ጽህፈት ቤት ኃላፊ ኮሚሽነር ጀማል መሐመድ በበኩላቸው በክልሉ ጅጅጋ ከተማ የተከሰተው ይህ ብጥብጥ ሱቆች ላይ ዘረፋ መፈጸሙንና ቤተ ክርስቲያናትንም ማቃጠሉን ገልጠዋል። ዜጎች ለደህንነታቸው መስጋታቸውን፣ አንዳንዶቹም ላይ ዛቻና ማስፈራሪያ እየደረሰ ነው ብለዋል። የቅርንጫፍ ጽህፈት ቤቱ ኃላፊ አክለውም ሁከትና ብጥብጡን ተከትሎ የኮሚሽኑ ቅርንጫፍ ጽህፈት ቤት ባልታወቁ ሰዎች መቃጠሉንና በጽህፈት ቤቱ ያሉ የምርመራ ሰነዶች መቃጠላቸውንም መዘረፋቸውንም አመልክተዋል። አድማጮች፣ በጅጅጋው ሁከት ላይ ያተኮረ ሰፋ ያለ ዝርዝር ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ምዕራብ ጉጂ ዞን በጉዳዳዋ ወረዳ ፍንጫ ከተማ በተፈጠረ ግጭት 5 ሰዎች መገደላቸው ተሰማ። የግጭቱ መነሻ በኮንትሮባንድ ንግድ በተጠረጠረ ሰው የተፈጸመ ግድያ መሆኑም ተገለጠ። በፍንጫዋ ከተማ ውጥረት መስፈኑን ነዋሪዎች ይናገራሉ። የከተማዋ አስተዳደር ግን የሚያሰጋ ነገር የለም ይላል። ቆየት ብሎ በመጽሔት ዝርዝር ዘገባ ይቀርብበታል።
በከፍተኛ የኢትዮጵያ መንግስት ከፍተኛ ባለሥልጣናት የተመራ የልዑካን ቡድን ኤርትራ ከሚገኝ አንድ የተቃዋሚ ቡድን ጋር ለመወያየት በዛሬው ዕለት አስመራ ገብቷል። በውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ የተመራው የልዑካን ቡድን ከኦነግ ክንፍ ጋር ለመወያየት ነው ተብሏል። ኤርትራ ያለው ማለዳ ላይ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳድህና በሌሎች ከፍተኛ የአገሪቱ ባለሥልጣናት አቀባበል የተደረገለት የልዑካን ቡድኑ ከግንባሩ መሪ አቶ ዳውድ ኢብሳ ጋር ተገናኝቶ ይወያያል ተብሏል። የኢትዮጵያ መንግሥት የፖለቲካ ምህዳሩን ለማስፋት ውጭ አገር የሚገኙ የፖለቲካ ፓርቲዎች ሀገር ውስጥ ገብተው በሰላማዊ መንገድ እንዲንቀሳቀሱ ባቀረበው ጥሪ መሠረት ነው ተብሏል። የልዑካን ቡድኑ አስመራ የሚገኘው
በኮንጎ ዲሞክራሲያዊ ሪፐብሊክ ካሳይ ክፍለ ግዛት በሚካሄደው ግጭት ሳቢያ እስከ 5000 የሚሆኑ ሰዎች ለህልፈት ተዳርገዋል። ግማሽ ሚሊዮን የሚሆኑ ደግሞ ከአካባቢያቸው ተፈናቅለዋል። 30,000 ወደ ጎረቤት አንጎላ ተሰደዋል። የሰብአዊ መብት ተሟጋቾች በስብዕና ላይ ወንጀል ተፈጽሟል ይላሉ። በጉዳዩ ላይ አስተያየት የሰጡ ሌሎች በበኩላቸው የኮንጎ ዲሞክራሲያዊ ሪፐብሊክ ወደ ለየለት ፍጅት ልታመራ ትችላለች ሲሉም ስጋታቸውን እያስተጋቡ ነው።
በደቡብ ሱዳን ለአምስት ዓመታት ያህል የዘለቀውን የእርስ በርስ ጦርነት ለማቆም በሚደረገው ጥረት የደቡብ ሱዳን መሪዎች ትላንት ግጭቱን ለማቆም ተስማምተዋል። በእስካሁኑ ውጊያ በአስር ሺዎች የሚቆጠሩ ሰዎች አልቀዋል። አንዳንድ ተንታኞች እንደሚሉት የሰላሙ ስምምነት ሊዘልቅ የሚችለው የፖለቲካ መሪዎቹ አብረው ለመስራት የሚችሉበት ሁኔታ ለመፍጠር ከቻሉ ብቻ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ትራምፕ ደም ማፋሰስ ብጥብጥና ቀውስ መቀስቀሱን አባብሶ የቀጠለው ነፍሰ ገዳይና አምባገነን ባሉት የኢራን መንግስት ላይ ዛሬ ሰኞ ከእኩለ ሌሊት አንስቶ ተፈጻሚ የሚሆን የኢኮኖሚ ማዕቀብ እንዲጣል አዘዙ። ትራምፕ ዛሬ ዳግም መልሰው ያጸደቁት ይህ ማዕቀብ ቀደም ሲል በኒውክሌር ቅመማ ፕሮግራሟ ሳቢያ በቴህራን ላይ ተጥሎ የነበረውን ማዕቀብ እንዲነሳላት ካደረገውና እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ.ም ዩናይትድ ስቴትስን ጨምሮ ከስድስቱ ሀያላን አገሮች ጋር ከተደረሰው ስምምነት በተናጥል አገራቸውን ካወጡ ወይም ካስወጡ ሶስት ወራት በኋላ የመጣ ነው። በሌላ ዜና የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው ቅዳሜ ለጋዜጠኞች በሰጡት መግለጫ ኢራን እንደ እርሳቸውም ቃል እንደ ጤነኛ አገር መንቀሳቀስ መጀመር አለባት ሲሉ አሳስበዋል። ዩናይት ስቴትስ የወሰደችው ይህ እርምጃ በኢራን ኦቶሞቲቭ ፋብሪካዎች፣ የወርቅ የከሰል ማዕድንና የብረታ ብረት ማምረቻ ኢንዱስትሪዎችን ጨምሮ መጠነ ሰፊ ማዕቀብ የሚጥል መሆኑንም ፖምፔዮ አመልክተዋል። ፖምፔዮ አክለውም ይህ ኢራናውያን በገዛ መንግስታቸው ላይ ያላቸውን ቅዋሜ ብቻ የሚመለከት ነው ብለዋል። ፕሬዚዳንት ትራምፕ ይህን ጉዳይ አስመልክቶ ያላቸውን አቋም ግልጽ አድርገዋል። የኢራን ሕዝብ መሪዎቹ እነማን እንዲሆኑ እንደሚፈልግም ድምፁን የማሰማት ወይም ድምፁን እንዲያሰማ እንሻለን ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያሰማናችሁ።
አሁን የዕለቱ አብይ ርዕስ ከቅዳሜ ጀምሮ በውጥረት ውስጥ ወደ ሰነበተችው ሶማሌ ክልል ጅጅጋ ከተማ ማምሻውን የመከላከያ ሰራዊት በመግባቱ ከተማዋ እየተረጋጋች መሆኑን ነዋሪዎች ገልጸዋል። በሌላ በኩል የክልሉ ፕሬዚደንት አብዲ ሞሐመድ ኦማር ወይም አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለሥልጣናት አስታውቀዋል። በጅጅጋ የተከሰተውን ግጭት ተከትሎ በድሬዳዋ ከተማ ገንዳ ገራዳ በተባለ አካባቢ ትናንትናና ዛሬ በተከሰተ ግጭት ወደ 14 የሚጠጉ ሰዎች ሕይወታቸው ማለፉ ነዋሪዎች ተናግረዋል። ጽዮን ግርማ ዝርዝር አላት።
ከቅዳሜ ጀምሮ በውጥረት ላይ የሰነበተችው የሶማሌ ክልል ጅጅጋ ከተማ ማምሻውን የመከላከያ ሰራዊት በመግባቱና ለግጭቱ መንስኤ ናቸው በሚል እየተወቀሱ የሚገኙት የኢትዮጵያ የሶማሌ ክልል ፕሬዚዳንት አብዲ ሞሐመድ ኡመር ወይም አብዲ ኢሌ በአዲስ አመራር በመተካታቸው ከተማው እንዲረጋጋ አድርጓታል ብለዋል ያነጋገርናቸው ሰዎች። ዛሬ መከላከያ ከተማው በመግባቱም ለሶስት ቀናት ከነበርንበት ጭንቀት ተንፈስ ብለናል ብለዋል ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ።
ሰላምተና ትንሽ ያው እኛም እንግዲህ ተሰባስበን ያው ዱላችንን ይዘን ብለን ያው ሞታችንን ያው ሞት ስለት ላይ ብለን ሁላችንም በየሰፈራችን ዱላችንን ይዘን እንጠብቅ ነበረ። ዛሬ ወደ አትሊስት ወደ 10 ሰዓት ነው የተጠቀምኩትና ያው የመከላከያ ሰራዊት ገብቶልን ያው ደስተኛ እየገለጽን ነው።
ለቀድሞ ፕሬዝዳንት አብዲ ለቅርበት ያላቸው ከድር አብዲ እስማኤል ለቪኦኤ የሶማሊኛ ዝግጅት ክፍል ይህንኑ አስታውቀዋል።
አስተደል ባባይ ወረ ወርካ ህልኪ
አሁን ያመራር ለውጥ ተደርጓል። የቀድሞ ፕሬዝዳንት ለአዲሱ ተመራጭ ፕሬዝዳንት አህመድ አብዲ መሐመድ ሐላፊነታቸውን አስረክበዋል። ለውጡ በሰላማዊ መንገድ ነው የተከናወነው። የቀድሞ ፕሬዝዳንት ለህዝቡ ጥቅም ሲሰሩ ቆይተዋል። አሁንም ስልጣናቸውን ያስረከቡት የህዝቡን ጥቅም ከግምት ውስጥ በማስገባት ነው።
አዲሱ የሶማሌ ክልል ፕሬዝዳንት አህመድ አብዲ መሐመድ የክልሉ የገንዘብ ሚኒስተር ሆነው ያገለግሉ ናቸው። በጂጂጋ ከተማ የሚገኙ ነዋሪዎች ለአሜሪካ ድምጽ እንደተናገሩት በፕሬዝዳንቱ ደጋፊዎችና በሶማሌ ክልል ልዩ ፖሊስ አማካኝነት መከላከያ ከተማውን እስከ ተቆጣጠረበት ጊዜ ድረስ ከፍተኛ የሆነ ጉዳት እንደደረሰባቸው ለአሜሪካ ድምጽ ተናግረዋል። ዘረፋ፣ ድብደባ፣ ግድያ፣ ማቃጠል፣ መደፈርና የመሳሰሉት አሰቃቂ ወንጀሎች በጂጂጋ ከተማ በሚገኙ ዜጎች ላይ ተፈጽመዋል ብለዋል። በሌላ በኩል ካለፈው ሐሙስ ጀምሮ እስከ ቅዳሜ ድረስ ለሶስት ቀናት በድሬዳዋ ከተማ የሶማሌ ህዝብ ስብሰባ በሚል ስብሰባ አካሂደው እንደነበር የገለጹት የስብሰባው አስተባባሪ አቶ አህመድ ኢብራሂም በጂጂጋ ከተማ ግጭት ከመቀስቀሱ አንድ ቀን ቀደም ብሎ አርብ ዕለት ዛሬ ከስልጣን በተነሱት የክልሉ ፕሬዝዳንት አብዲ ኢሌ ትዕዛዝ ግጭት ተቀስቅሶ እንደነበር ገልጸው በመጨረሻ ግን ስብሰባው በሰላም ተጠናቋል ብለዋል።
ሰሞኑን እኛ ድሬዳዋ ላይ ስብሰባ እያካሄድን ነበር። የክልሉ ተወላጆች ከሁሉም ማህበረሰብ አባላት የተወጣጡ ዲያስፖራን ጭምር ምሁራኖች ጭምር አንድ ላይ ስንሰባሰብ ነበረ። በዚህ ወቅት ብዙ ክልል ውስጥ ያሉትን ችግሮች በዝርዝር እየተወያየን ወደ ቀጣይ መፍትሄ ለክልሉ ችግር ለመሻት እየተሰባሰብን ባለንበት ጊዜ እሱ የእሱን ጦር በመጠቀም እዛ አካባቢ ብዙ ችግሮች ተፈጥሯል። ስብሰባው ለማደናቀፍ ብዙ ጥረት አድርጓል። ልዩ ፖሊስ በሚባለው ኃይል ሁሉ ተከበል ነበረ። መከላከያ ሰራዊት ደራሽነት ስብሰባችን ቀጥሎ መጨረሻ ላይ አልቋል። የአቋም መግለጫም ወጥቷል። አሁን ይህ ስብሰባ መሳካት በጣም ረብሾታል። በየቦታው ሰው ሁሉ ማስቆም የሚችል ይመስላል። ብዙ ጊዜ እንደዚህ ጥረት አድርጓል። አዲስ አበባም ላይ የተደረገ ስብሰባ ነበር። እሱም አበላሽቶት ነበር፣ አሽፎት ነበር ሰዎች ልኮ። የድሬዳው ቆንጆ ሆኖ የሚፈለገው ግብ መጥቶ አልፏልና ያንን አሁን ለማኮላሸት ወይም ውጤት አልባ ለማድረግ በጅጅጋ አካባቢ፣ በአይሻ አካባቢ፣ በደወልዴ አካባቢ ሰዎች እያፈናቀሉ እያሸበሩ ወደ ጎረቤት አገር ሁሉ እንዲሰደዱ ተደርጓል። ወደ ጅቡቲ ተሰደዋል፣ ወደ ሶማሊያ እንዲሰደዱ አሉ። ከጅጅጋም ጥቂት ሰዎችን አዘጋጅቶ እንደዛ ሰዎች ከተማውን እንዲወሩ ዘረፋም አካሂዷል፣ እስከ ባንኮችንም ጭምር። ስርዓት አልባ አልበኝነትን ለማሳየትና እሱ ከሌለ መንግስት መኖር እንደማይችል ለማሳየት ብዙ ጥረት አድርጓል። በዚህ ወቅት እኛ በስብሰባ ውስጥ ከተነጋገርንባቸውና እንደ መግለጫ ውስጥ ተካቷል። የመከላከያ ሰራዊት የፌዴራል መንግስት ኢንተርቬንሽን እንደሚያስፈልግ ያንንም በመግለጫችን ስላወጣን መንግስትም ገብቷል። አሁን አካባቢውን እያረጋጋ ይገኛል።
በሌላ በኩል ደግሞ እነዚህ ግጭቶች ድሬዳዋ ከተማ ውስጥ ገንደ ገራዳ በተባለ ቦታ ሌላ ግጭት መቀስቀሱንና የኦሮሞና የሶማሌ ተወላጆች ጎራ ለይተው በፈጠሩት ግጭት ትላንት 10 ዛሬ ደግሞ 4 ሰዎች በድምሩ 14 ሰዎች መገደላቸውን በቦታው የሚገኙ ማንነታቸውን እንዳንጠቀስ የጠየቁ ነዋሪዎች ነግረውናል። ከሟቾቹ መካከል የጅቡቲ ዜግነት ያላቸው ሰዎች እንደሚገኙበትም ጠቁመውናል። ተጨማሪ መረጃዎችን ከክልሉ መንግስት ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የጅቡቲ መንግስት ትላንት ዜጎቹን ለጥቃት ያጋለጠውን የድሬዳዋውን ግጭት አውግዞታል። የጅቡቲ መንግስት ዛሬ ባወጣው መግለጫ የኢትዮጵያ መንግስት በሀገሩ የሚገኙ የዜጎቹን ደህንነት እንዲያረጋግጥም ጠይቋል። እነዚህ ያልተለመዱ ግጭቶች የሁለቱን ሀገሮች ወዳጅነት እንደማያሻክሩ ገልጾ የራሱን ዜጎች ደህንነት ለመጠበቅ የቻለውን ሁሉ እንደሚያደርግም አሳስቧል። ዜጎቹ ኢትዮጵያ ውስጥ ካለው ግጭት ራሳቸውን እንዲጠብቁም አስጠንቅቋል። ወደ ሀገር መመለስ የሚፈልጉትንም ለማጓጓዝ ዝግጁ መሆኑን በመግለጫው ላይ አስፍሮታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ይህ በእንዲህ እንዳለ በሶማሌ ክልል በንጹሃን ዜጎች ላይ እየተፈጸመ ያለውን ጥቃት ለማስቆም የፌዴራል መንግስቱ መግባት አስፈላጊ መሆኑን በቤተ ክርስቲያን ተጠልለው የሚገኙ ነዋሪዎች ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሰጡት መግለጫም ተመሳሳይ ጥሪ አቅርበዋል። በጥቃቱ 7 አብያተ ክርስቲያናት መቃጠላቸውንም ገልጸዋል። 15 ሰዎች መገደላቸውን ቤተ ክርስቲያኗ አስታውቃለች። ጥቃቱን ሸሽተው በቤተ ክርስቲያን የተጠለሉ የከተማዋ ነዋሪዎችም የሚላስ የሚቀመስ በሌለበት ሁኔታ ውስጥ መሆናቸውን ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የመከላከያ ሰራዊት ዛሬ ጅጅጋ መድረሱን የሰሙ በከተማዋ ቅዱስ ሚካኤል ቤተክርስቲያን የተጠለሉ ነዋሪዎች ያንጸባረቁት የደስታ ስሜት የነበረውን ሁኔታ የተፈጠረውን የደህንነት ስጋት ያመለከተ ነው። የከተማዋ ነዋሪ የሆነች አንዲት ወጣት በስልክ በማነጋገር ላይ በነበርኩበት ከቀኑ 10 ሰዓት አካባቢ ነው መከላከያ ሰራዊቱ መግባቱ የተሰማው። ዛሬ ብቻ 3 ሰዎች በጥይት ተመተው መሞታቸውን በመግለጽ ነበር ወጣቷ ቃለ ምልልሱን የጀመረችው።
አንደኛው የሚተርፍ አይደለም ይያሉ ነው። አንደኛው ግንባሩ ላይ አንደኛው ደረቱ ላይ ነው የመጡት። የሞቱት ራሱ ማለት ነው እዛው የነበረ ሰው ነው። እኛው ሰፈር ነው የተመቱት።
አንቺ እዛው አካባቢ ነበርሽ? ይሄ ሲሆን
አው ሚካኤሉ እዛው ጋር ነው ቤታችንም ራሱ የኛ ራሱ ሁለት ክፍል ቤት ተቃጥሎብናል። ይሄው እልል እየተባለ ነው የሚሰማ ከሆነ አሁን መከላከያ ገባ። አሁን በአሁኑ ሰዓት ማለት ነው።
አሁን ገና መከላከያ ሰራዊቱ ገባ? አሁን
ገና ገባ። አው ቅዳሜ የተጀመረ ግርግር ነው ግን እስካሁን ድረስ አልነበረም። አሁን በአሁኑ ደቂቃ መከላከያ ገብቶ ያው ህዝቡ ሚካኤል ያለው ህዝብ እልል እያለ እየዘመረ እያመሰገነ ነው ፈጣሪ።
እስቲ ጠጋ በይና ድንገት እልልታው ከገባ በስልክሽ ለመቅረጽ እንድችል ብዬ ነው እየተጠጋሽ ብቻ። እንግዲህ የመከላከያ ሰራዊት አሁን 10 ሰዓት አካባቢ እንደገባ ነው እየነገርሽኝ ያለሽው። እዚህ እየተነጋገርን ባለንበት ሰዓት ምን ያህል ይሆናል ቁጥሩ እዛ አካባቢ? አሁን የምታያቸው ምን የታጠቁ ናቸው?
የገቡት
አሁን የምታያቸው ከተማ ውስጥ
አላየናቸውም እስካሁን። ወደዚህ አልተጠቁም ገና ዋናው አስፋልት አካባቢ ናቸው።
ሰው እንዴት ሰማ መግባቱን ታዲያ መከላከያ ሰራዊቱ?
በየቦታው ህዝብ ተሰራጭቷል እንዳለ ቤተክርስቲያኑን ከበው ስላሉ ህዝቡ ወደዛ ስለሆነ ያው በኢንፎርሜሽን ደረጃ ነው እስካሁን ድረስ ወደኛ ውስጥ አልመጡም።
ስለዚህ ከተማ ውስጥ መግባታቸውን ግን ሰምታችኋል?
አዎ ከተማ ውስጥ ቢፕ እያረጉ ነው የገቡት። ሲገቡም 1-2-3 ጥይቶች ተተኩሰዋል።
እነሱ ናቸው የተኮሱት መግባታቸውን ለማሳወቅ?
እሱን አላወቅንም ማን እንደተኮሰ አላወቅንም ግን ተተኩሶ ነበረ።
ባለፉት 2 ቀናት በሶማሌ ክልል የተከሰተው ብጥብጥ ያልተጠበቀና ለበርካቶች ዱብ እዳ የሆነ ድንገተኛ ሁኔታ ነው። በከተማዋ በንግድ ስራ ላይ የተሰማሩ የአይን እማኝ ይህንኑ ነው የሚያብራሩት።
ሰላም ሊኖር የነበረውን ሰላሙን ኑሮ ያኔ ሊናጋ የቻለው በምንድን ነው? እስቲ በአሁን 30-40 ዓመት የተቀመጠ ህዝብ ነው ከሶማሌ ጋራና ሶማሌና ወንድማማች ሆኖ የተቀመጠው። ከሶማሌ ግጭት ከህዝብ ጋር መገጫጨት የመጣው ወንድሞቻችን ጋር ልንኖር የምንችልበት ሰዎች ላይ ለምንድን ነው ይህን ያህል ችግር የተፈጠረው? ይህን ያህል ችግር የፈጠረውን ሚስጥሩን መጥቶ ግልጹን ይናገር።
ህብረተሰቡ በአሁን ሰዓት ላይ ቤቱ ተዘርፏል፣ መኖሪያ አጥቷል፣ ኩባያ የሚጠጣው የለም። ስለዚህ መንግስት ፈጥኖ ወደ ነበረበት ህዝቡ ይመለስልን። ስለዚህ የክልሉ ችግርን ከሆነ የክልሉን ችግር ይፍታ። ህብረተሰቡ አሁን አደጋ ላይ ነው ያለው። አደጋ ላይ ካለ በጣም ችግር ነው፣ የማንወጣበት ችግር ላይ ነው። ቤተክርስቲያን ማለት ደግሞ በህይወት ላይ እና ቤቱ ተቃጠለ፣ ንብረት ተቃጠለ፣ ቤተክርስቲያን 7 ተቃጠለ፣ ከዚህ በኋላ ላይ ምንም ነገር የለም። ስለዚህ የጅጅጋ ህዝብ እስካሁን ድረስ ተቻችሎ ሊኖር የሚችል ህዝብ ነው። ይሄ ችግር ያመጡበትን ሚስጥሩን ይወቁንን፣ ይንገሩን፣ ያሳውቁንን። በሽተኞች አሉ፣ ስኳር በሽተኞች አሉ፣ የአገር በሽተኛ አለ። አባቶቻችን ሞተዋል፣ ሬሳቸው አልወጣም። አባቶቻችን ገና አሁን ሬሳቸውም አልተቀበረም። ይሄ ሁሉ ምንድን ነው?
የጅጅጋ ከተማ ነዋሪዎች ለአሜሪካ ድምፅ እንዳስረዱት ቅዳሜ ጠዋት አገር ሰላም ብለው በተለመደ ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ። ቤት ንብረታቸው መዘረፉን፣ ድርጅቶች መቃጠላቸውን፣ በርካቶችም ህይወታቸውን ለማትረፍ መሸሻቸውን አመልክተዋል። ብዙ ሺዎች በከተማዋ በሚገኘው የቅዱስ ሚካኤል ቤተክርስቲያን ተጠልለው እንደሚገኙም ገልጸዋል። የዚህ በጠበጠና ጥቃት ሚስጥር እንዲጣራ የሚጠይቁት ያይን ማኝ ማብራሪያቸውን ይከተላሉ።
እድሜ ልካችን 28 29 ዓመት ነው የከረምነው። አንድም አይነት ኮሽታ ምንም አይነት ኮሽታ የለብንንም። እንደዚህ ያለ ችግርም የለብንንም። አሁን 4 ሰዓት የተፈጠረው ግን በምን ምክንያት እንደሆነ አናውቅም።
ድንገተኛ ዱብዳን የሆነባት
ዱብዳን ምንም ነገር ምናቀው ነገር የለም። ምግሰው ምግብ እየበላ ጦት ያለበት ላይ 4 ሰዓት ላይ የተጀመረው ነገር ላይ የህዝቡ ቁጭሎ ጀመና ቁጭሎ ምግብ እየበላ ምን ይያለ ነው ጦርነት የተነሳው። ከየት እንደመጣም አይታወቅም። ከየት እንደተደረገለ ስለዚህ እኛ ትልቁ
ጦርነት የተነሳው ሲሉ ምን ተከሰተ? በቃ ለከራሳት ላይ ምን መሆን ጀመረ?
መጀመሪያ
ላይ ነገር ይንገር
አብድሊን ይወረድልን ይያሉ ጀመሩ። ሶማሌዎች ራሳቸው
እንደ ሰልፍ አይነት ነገር
እንደ ሰልፍ አረጋለ። ከዛ በኋላ ላይ መጀመሪያ ሲጀምሩ እነሱ ይወረድልን ይያሉ ደጋፊው ለብቻ ደጋፊው ማን እንደሆነ አይታወቅም። መጨረሻ ላይ መልኩን ለወጠና መጨረሻ ላይ የአካባቢው
ደጋፊው ለብቻ ማለት ፕሬዝዳንት የክልሉ ፕሬዝዳንት ደጋፊዎች ባንድ በኩል የክልሉን ፕሬዝዳንት የሚቃወሙ በሌላ በኩል መሰለፍ ጀመሩ። አደባባይ ወጡ።
አዎ። ከዛ ከአደባባይ ከወጡ በኋላ ህዝቡን እንዳለ መኪናውን እየተቀበሉ ከሹፌሮች ላይ ሸቀጥ እየተቀበሉ ህዝቡን ወጣቱን ካስተማሩ በኋላ ዘረፋ ጀመሩ። በኋላ እንደገና በየቤቱ ሆቴል እየተሰበረ መደብር እየተከፈተ እየተጫነ ገንዘብ ካዝና እየተሰበረ ማንም እንደሚሆን አይታወቅም። ህዝቡ እንደገና በድብቅ ይያለ አሁን እንዳለ ህዝቡ ከዛ በኋላ ላይ የሚበራው የሚጠጣው ህዝብ የለም።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም ድርጊቱን አውግዛለች፣ የመንግስትንም ጣልቃ ገብነት ጠይቃለች። ጉዳዩን አስመልክተው መግለጫ የሰጡት የቤተክርስቲያኗ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የደረሰውን ጉዳትም አብራርተዋል።
በሶማሌ ክልል 7 አብያተ ክርስቲያናት ተቃጥለዋል። ካህናት ተገድለዋል። ንብረት ተዘርፈዋል። ዛሬ በመላ ሀገራችን ከመሃል ኢትዮጵያ እስከ ጠረፍ ዳርቻ ባሉት ክልሎችና የመስተዳድር ዞኖች ሰላም፣ ፍቅር፣ አንድነት፣ መከባበርና መቻቻል እየተደማመጡና እየተናበቡ መስራት በበለጠ እንዲዳብርና እንዲሰፍን የአመራር መርህ በስፋትና በጥልቀት እየተሰጠ ባለበት በአሁኑ ወቅት ለሚተላለፈው መመሪያና የሰላም መልእክት ትኩረት ባለመስጠት የሀገርና የወገን ፍቅር ስሜት የተለየው የጭካኔ ስራን መስራት ከኢትዮጵያውያን ዜጎች የሚጠበቅ ተግባር ሆኖ አላገኘነውም።
የሚመለከታቸው ሁሉ አስፈላጊውን መፍትሄ እንዲፈልጉም ፓትርያርኩ ጥሪ አቅርበዋል።
በኢትዮጵያ ሶማሌ ክልል በጅጅጋ በጎዴ ከተማና በሌሎችም ከተሞች በደረሰው አሰቃቂ ግድያና ዘረፋ ምክንያት በየመጠለያው በረሃብ በጽምና በርዛት ለሚሰቃዩ ካህናትና ምዕመናን መንግስት ተፋጥኖ እንዲደርስላቸውና የነፍስ አድን ስራ እንዲሰራ በአጽንኦት እናሳስባለን። ለሞቱት ወገኖቻችንም በመላ ገዳማትና አድባራት ጸሎተ ፍትሐት እንዲደረግ፣ በችግሩ ዙሪያ የሚገኙ የክልልና የዞን መስተዳድር አካላትም የገላጋይ ያለህ የሚል ሮሮ እስኪሰማ ድረስ ሳይጠብቁ በሕገ መንግስቱ የተቀመጠውን ድንጋጌ በማክበርና በማስከበር ከመንግስትና ከሕዝብ የተረከቡትን ኃላፊነት በብቃት እንዲወጡ በቤተ ክርስቲያናችን ስም አደራ እያልን ይህን መልእክት እናስተላልፋለን።
እስካሁን ብቻ 15 ሰዎች መገደላቸውን የገለጹት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የገዳማትና የኢትዮ ሶማሌ ሀገረ ስብከት ሊቀ ጳጳስ አባ ማቴዎስ በበኩላቸው በመጠለያዎች ያሉትም ችግር ውስጥ መሆናቸውን አብራርተዋል።
አሁን በዛ አካባቢ ያሉ የቤተክርስቲያን አማኞቻችን ቤትም የላቸውም። የሚያሳዝነው ተመልሰው የሚገቡበት ቤት የለም። አሁን ቤተክርስቲያን ነው ያሉት። እንዳለ እየተመረጠ እየተፈለገ ነው የደቀቀው። ተመልሶ አሁን እዚህ ቦታ እንቀመጣለን የሚሉበትም ቤት የለም። በዚህ መልክ ነው ያሉት። አሁን አጠቃላይ ቤተ ክርስቲያን ነው ያሉት ተሰብስበው። የቆሰሉ አሉ፣ ሐኪም ቤት ያሉ ሰውነታቸው የተጎዳ በጣም እግራቸው የተመታለ በጣም የተጎዱ አሉ፣ ሆስፒታል ያሉ አሉ። እንግዲህ የሞቱትን አሁን ትላንትና ቀብረዋቸዋል። የተጎዱት አሁን በሆስፒታል አሉ። የሞቱ ሰዎች ከ15 በላይ ይሆናሉ። የተቃጠለው ቤተ ክርስቲያን 10 ይሆናል። ንብረት እንዳለ በዚህ በኪዳነ ምሕረት ዙሪያ ቤቶች ነበሩ፣ መጋዘኖች ነበሩ፣ ያብነት ትምህርት ቤት ነበረ። እሱ እንዳለ ወደመ። አሁን እዛ አካባቢ ምድረበዳ ነው የሆነው።
ከቀይ መስቀልም ሆነ ከሌሎች ሰብአዊ ድርጅቶች የተደረገላቸው ድጋፍ እንደሌለ በቅዱስ ሚካኤል ቤተክርስቲያን ተጠልለው የሚገኙ ዜጎች አመልክተዋል።
እኔ ብታምነኝም ባታምነኝም ትላንትና ቁርስ የበላው ነኝ፣ ሀገር ሰላም ነው ብዬ ማለት ነው። እስካሁን ግን አለው። ሚካኤልም ቀጥታል፣ ሚካኤልን እየጠበቅን ነው።
የኢትዮጵያ የመከላከያ ሚኒስቴር ቀደም ሲል ባወጣው መግለጫ በክልሉ የተፈጠረውን ብጥብጥ በዝምታ እንደማይመለከት አስታውቋል። ህገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ነበር ያሳሰበው። የሶማሌ ክልል መንግስት ግን እስካሁን በጉዳዩ ላይ ያሰራጨው መግለጫ የለም። የአሜሪካ ድምፅ የክልሉን መንግስት ቃል አቀባይ ለማነጋገር ያደረገው ጥረትም እስካሁን አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድር ለዘገባው እናመሰግናለን። የትግራይ ክልል መንግስት በኢትዮጵያ ሶማሌ ክልል የተፈጠረው ግጭት ወደ ከፋ አዝማሚያ ከማምራቱ አስቀድሞ በአስቸኳይ እንዲቆም ሲል መግለጫ አውጥቷል። አዲሱ የመቀሌ ዘጋቢያችን ሙሉጌታ አጽብሃ በመጀመሪያ ዘገባው የትግራይ ክልል አስተዳደር ያወጣውን ይህን መግለጫ ተከታትሎ ተከታዩን አድርሶናል።
በኢትዮ ሶማሌ ክልል የተፈጠረ ግጭት ወደ ከፋ ሁከትና ቀውስ የሚያመራ ተግባር በመሆኑ በአስቸኳይ እንዲቆምና የህግ በላይነት እንዲረጋገጥ የትግራይ ክልል ብሔራዊ ክልላዊ መንግስት ጥሪ አቅርቧል። ማንኛውም አይነት ችግር ህጋዊና ኃላፊነት በተሞላበት አገባብ እንጂ በኃይል ለመፍታት መሞከር ፌዴራላዊ ስርዓቱን የሚያፈርስ ፍጹም ተቀባይነት የሌለው ተግባር በመሆኑ በአስቸኳይ መቆም አለበት ብለዋል። ባወጣው መግለጫ የፌዴራል መንግስትና የኢትዮ ሶማሌ ክልል መንግስትም የተፈጠረውን ችግር በተረጋጋና በሰከነ አኳኋን በመፍታት የህዝቡን ሰላምና ደህንነት ለማረጋገጥ አስተውለው ሊሰሩ እንደሚገባ በመግለጫው አጽንኦት ሰጥቷል። ህገ መንግስታዊ ስርዓቱን ለመሸራረፍና ህገ መንግስታዊ ስርዓቱን አደጋ ውስጥ የሚከት ማንኛውም እንቅስቃሴም ሳይውል ሳያድር እንዲታረም የትግራይ ብሔራዊ ክልላዊ መንግስት በጥብቅ እንዳገነዘበ መግለጫው አመላክቷል። በግጭቱ ምክንያት በጠፋው ህይወትና በወደመው ንብረት የትግራይ ክልል መንግስት ጥልቅ ሀዘን እንደተሰማውና በግጭቱ ሰለባ ለሆኑ ቤተሰቦች፣ ወዳጅ ዘመዶችና ለመላው የኢትዮጵያ ሶማሌ ክልል ህዝብ መጽናናትን ተመኝቷል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
በምዕራብ ጉጂ ዞን በጉዳዳዋ ወረዳ ፍንጨዋ ከተማ በተፈጠረ ግጭት ደግሞ 5 ሰዎች መገደላቸው ተሰማ። የግጭቱ መነሻ በኮንትራባንድ ንግድ በተጠረጠረ ሰው የተፈጸመ ግድያ መሆኑም ታውቋል። በፍንጫዋ ከተማ ውጥረት መስፈኑን ነዋሪዎች ይናገራሉ። የከተማዋ አስተዳዳሪ ግን የሚያሰጋ ነገር የለም ነው የሚሉት። መለስካቸውማ ዝርዝሩ አለው።
በደቡብ ኦሮሚያ በምዕራብ ጉጂ ዞን ፍንጫዋ በምትባል ከተማ 5 ሰዎች መገደላቸውን የከተማ ነዋሪዎች ለቪኦኤ ገልጸዋል። በተለይ በ1997 ዓ.ም በተደረገው ምርጫ የአካባቢውን ሕዝብ ወክዬ የፓርላማ አባል ነበርኩ የሚሉት አቶ ኦዳ ሙዳ በመከላከያ ሰራዊት አባላትና በጉምሩክ የፖሊስ አባላት ተለይተው ተገድለዋል ያሏቸውን በስም ዘርዝረዋል።
አንደኛ የሞቱት አብቲ ሸቡላ አዶላ 9 ዓመት፣ ሁለተኛ ሲዳ ደምቢያ 9 ዓመት፣ ሶስተኛ አራርሶ አዱላ የ7 ልጆች አባት፣ አራተኛ ቡሌ አላኬ ወጣት፣ አምስተኛ ኃይሌ ጥሩ መንገድ ላይ የተገደለው የጉምሩክ ፖሊስ የገደሉት፣ 6ኛ እንጨት የሚሰብረውን መንገድ ላይ ያለው በዳሶ ቱኔ ብር የተገደለው የመከላከያ ሰራዊት ነው።
የዚህ ግድያ መነሻ ነው የሚሉትንም አቶ ኦዳ ሙዳ አብራርተዋል። እንደሳቸው አባባል አንድ ከሞያሌ የሚገባ የነበረ ሰው በኮንትሮባንድ ንግድ በመጠርጠር በጉምሩክ ፖሊስ በመገደሉ ነው። የፍንጫዋ ከተማ አስተዳዳሪ አቶ አሬሮ ጌሮ ይህንን በይበልጥ አብራርተዋል።
ጉዳዩ ቦረና ዞን አካባቢ ኮንትርባንድ ጭኖ ከታች የሚመጣ በሞተር በጉምሩክ ተገሎ በዛ ምክንያት እዛ ውከት ተነስቶ ነበር። ከዛ በዛ ምክንያት ወደ እኛም ዞን በእኛ ወረዳ ማለት ህብረተሰቡ የሞተውን ሰው እንዴት ይሞታል በማለት በወታደሮች ላይ ተቃውሞ ምናምን አንስተው ነበር።
የፍንጫዋ ከተማ ከግድያው ወዲህ ጭር እንዳለችና በህብረተሰቡ ዘንድም ፍርሃት እንደሚስተዋል ይነገራል። በተለይ በምሽት ሰዓቶች ህዝቡ ለመዛወር በጅጉ ስጋት ላይ ወርቃል ይላሉ አቶ ኦዳ።
ሁሉም ሰው ቤት መዝጋት ሱቅ መዝጋት በቃ ዝም ብሎ ቤት መዝጋት መቀመጥ አንድ ነገር ልትገዛ እንኳን አንኳክቴ ምንም አታገኝም። ዝሩ ይሄ ነው።
የከተማው አስተዳዳሪ አቶ አሬሮ ጌሮ ለቪኦኤ እንደገለጹት ደግሞ በርግጥ በመጀመሪያዎቹ ሁለት ቀናት ህዝቡ በተፈጠረው ሁኔታ በመደናገጡ ለመውጣት ለመግባት ፈርቶ ነበር። ይሁንና ህዝቡን በማወያየት ስጋቱ እንደቀለለ ይገልጻሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ የመጨረሻው የመጽሔት ርዕስ ወደ ደቡብ ሱዳን ይወስደናል። ደቡብ ሱዳን ውስጥ ለአምስት ዓመታት ያህል የዘለቀውን የእርስ በርስ ጦርነት ለማስቆም በሚደረገው ጥረት የደቡብ ሱዳን መሪዎች ትላንት ሰላም ለማውረድ ተስማምተዋል። እስካሁን ባለው ጊዜ በውጊያው በአስር ሺዎች የሚቆጠሩ ሰዎች አልቀዋል። አንዳንድ ተንታኞች እንደሚሉት የሰላሙ ስምምነት ሊዘልቅ የሚችለው የፖለቲካ መሪዎቹ አብረው ለመስራት የሚችሉበት ሁኔታ ለመፍጠር ከቻሉ ብቻ ነው። ዘጋቢያችን መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አዳነች ፍስሐዬ ታቀርበዋለች።
የደቡብ ሱዳን መሪዎች ጦርነት አቁመው ሰላም ለማውረድ ተስማምተዋል። የምስራቅ አፍሪካ ሀገሮች መሪዎች በደቡብ ሱዳን መሪ ሳልቫኪርና በአማጽያኑ መሪ ሪያክ ማቻር እንዲሁም በሌሎች ተቃዋሚ ቡድኖች መካከል የሚፈረመውን ሌላ የሰላም ስምምነትን ለመመልከት ትላንት ካርቱም ተገኝተዋል። ሁሉም ወገኖች ለሶስት ዓመታት የሚዘልቅ የሽግግር መንግሥት መስርተው ተባብረው ለመስራት ጠላታዊነትን ለማቆም ተስማምተዋል። የኬንያው ፕሬዚደንት ኡሁሩ ኬንያታ ትላንት ካርቱም ባደረጉት ንግግር የደቡብ ሱዳን የፖለቲካ መሪዎችን እንኳን ደስ ያላችሁ ብለዋል።
For concluding the discussion on the critical issues of
ሁላችሁንም ወሳኝ በሆኑት የጸጥታና የአስተዳደር ጉዳይ የተካሄደውን ውይይት በማብቃታችሁ አመሰግናችኋለሁ። እነዚህ ነጥቦች ለሰላምና መረጋጋት ወሳኝ ናቸውና ዛሬ እዚህ ኸርቱም ውስጥ ታሪክ ያበረከተላችሁን እድል ተጠቅማችሁ አንድ ህዝብ ሆናችሁ የደቡብ ሱዳንን መጻይ እድል እንድትታቀኑ ከጎናችሁ እንቆማለን።
በስምነቱ መሰረት ሪያክ ማቻር ከስደት ተመልሰው የተቀዳሚ ምክትል ፕሬዝዳንትነት ስልጣን ይረከባሉ። በመሪዎቹ የተፈረመው ሰነድ ፕሬዝዳንቱ ይተባበራሉ። ይሁንና ከሶስት ዓመታት በፊት በተደረገው ስምነት መሰረት ስልጣንና ሌሎች ኃላፊነቶችም ይኖራቸዋል ይላል። ከሶስት ዓመታት በፊት የተፈረመው ስምነት ፕሬዝዳንት ማቻርን ከመሳሰሉት ሰዎች ጋር ይመካከራሉ፣ ነገር ግን ወሳኙ እሳቸው ናቸው ይላል። አስር የፖለቲካ ፓርቲዎችን ያቀፈው የሰላም ስምምነት የፈረመው የደቡብ ሱዳን ተቃዋሚዎች ህብረት ቃል አቀባይ ኮዋጄ ላሱ ዋናው መፍትሄ መልካም አስተዳደር መሆኑን ገልጸዋል።
ባጭሩ የነጻነት ጊዜያችን ብዙ ስቃይ ያሳልፈናል። ህዝባችን ተሰቃይቷል። ያሉን ምሰሶዎች እነዚህ በመሆናቸው ህንጻው ደካማ ነው። ይህን ስልም ተቃዋማዊ ለውጦችን፣ ፍትህን፣ ተጠያቂነትን፣ በህግ መገዛትን ማለቴ ነው። አስተዳደርን አስመልክቶ ለህዝብ የሚገባውን ማቅረብ ያስፈልገናል። ይህን ስምምነት የሚወስነው የእነዚህ ተግባሮች መተግበር ነው።
በክልሉ ያሉት የፖለቲካ ታዛቢዎች ኪርና ማቻር አብረው ለመስራት ባላቸው ፍላጎት ላይ ይጠራጠራሉ። ከሶስት ዓመታት በፊት ተደርጎ የነበረው የሰላም ስምምነት የፈረሰው ከአንድ ዓመት በኋላ ነበር። ያኔ በተነሳው ግጭት ምክንያት በብዙ መቶዎች የሚቆጠሩ ሰዎች አልቀዋል። ማቻር ከሀገር ለመሸሽ ተገደዋል። ፉልበርት ናሙዋምባ የተባሉት እቺ ማቻር በቂ የጸጥታ ደህንነት ከሌላቸው ለመስራት ይቸገራሉ ብለዋል።
ማቻር ከኪር ጋር መስራት ይፈልጋሉ። ነገር ግን ከጁባ የወጡበትን ሁኔታ መሰረት በማድረግ ሰራዊታቸውን ወደ ጁባ ለማስገባት የሚያስችላቸው ዋስትና እንዲኖር ያስፈልጋል። መሆን ያለባቸውም በወታደራዊው አካባቢያቸው ነው። እንደዛ ካልሆነ ግን አስተማማኝነት በሌላት ሀገር ለመኖር አስቸጋሪ ይሆንባቸዋል።
ደቡብ ሱዳን በተካሄደው ጦርነት ምክንያት ከአራት ሚሊዮን በላይ የሚሆኑ ሰዎች ከአካባቢያቸው ተፈናቅለዋል።
አድማጮች፣ በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ35 ደቂቃ መሆኑን የስቱዲዮ ሰዓታችን አመለክታል። እዚህ ዋሽንግተን ላይ ከቀኑ 8 ሰዓት ከ35 መሆኑ ነው። አሁን ዋና ዋናዎቹን የዓለም ዜናዎች እናሰማለን።
ካለፈው ቅዳሜ አንስተው ውጥረት ላይ በሰነበተችው የኢትዮጵያ ሶማሌ ክልል ዋና ከተማ ጅጅጋ ማምሻውን የመከላከያ ሰራዊት በመግባቱ ከተማው በመረጋጋት ላይ መሆኑን ነዋሪዎች ገለጡ። በሌላ በኩል የክልሉ ፕሬዚዳንት አብዲ ሙሐመድ ኦማር በይበልጥ በሚታወቁበት ስማቸው አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለስልጣናት ይፋ አድርገዋል። በጅጅጋ የተከሰተውን ግጭት ተከትሎም በድሬዳዋ ከተማ ገንደ ገራዳ በተባለው አካባቢ በትላንትና በዛሬው ዕለት በተከሰቱ ግጭቶች ቁጥራቸው 14 የሚደርሱ ዜጎች ሕይወት ማለፉን ነዋሪዎች ተናግረዋል። በሌላ ተያያዥ ዜና በጅጅጋ ከተማ የተከሰተው ሁከትና ብጥብጥ በከተማዋ የሚኖሩ ዜጎችን ሰብአዊ መብት አደጋ ላይ የጣለ በመሆኑ በፍጥነት ሊቆም ይገባዋል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኢትዮጵያ ሰብአዊ መብት ኮሚሽን ከጅጅጋው ብጥብጥና ሁከት ጋር በተያያዘ ደርሷል ያለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ነው ይህን ያመለክተው። በከተማዋ በዜጎች ደህንነትና በንብረት ላይ የደረሰው ውድመት ፈጽሞ ተቀባይነት የሌለው ነው ሲልም ኮሚሽኑ ገልጧል። በህዝብ ላይ የደረሰውንም ሆነ በንብረት ላይ የደረሰውን ጉዳት መጠን ለጊዜው መግለጽ እንደሚያዳግተው የተናገሩት የኮሚሽኑ ኮሚሽነር ኮሚኒኬሽን ጉዳዮች ዲሬክተር አቶ ደምሰው በንቲ አያይዘውም በወንጀሉ ተጠያቂ የሆኑትን ወገኖች ማንነት ጨምሮ ተጨማሪ ምርመራና መረጃዎችን የማደራጀት ስራ እንደሚያስፈልግ አስረድተዋል። በኢትዮጵያ የሰብአዊ መብት ኮሚሽን የሶማሌ ክልል ቅርንጫፍ ጽህፈት ቤት ኃላፊ ኮሚሽነር ጀማል መሐመድ በበኩላቸው በክልሉ ጅጅጋ ከተማ የተከሰተው ብጥብጥ ሱቆች ላይ ዘረፋ መፈጸሙንና አብያተ ክርስቲያናት መቃጠላቸውን ገልጠዋል። ዜጎች ለደህንነታቸው መስጋታቸውን፣ አንዳንዶችም ላይ ዛቻና ማስፈራሪያ እየደረሰ ነው ብለዋል። አድማጮች፣ ለርዕሰ ወሬዎች የተመደበው ክፍለ ጊዜ በዚሁ አበቃ።
እናመሰግናለን ለዜናዎቹ አሉላ። አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አሉላ ከበደነን።
አሁን ወደ ቀዳሚው ቅንብር እናልፋለን። የጥያቄው መልስ
የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ባለፈው አርብና ቅዳሜ ለጥያቄው መልስ ዝግጅታችን ለበርካታ የአድማጮች ጥያቄዎች መልስ ሰጥተዋል። ለምሽቱም የዝግጅቱን የመጨረሻ ክፍል ይዘናል። በአድማጮች ጥያቄ ነው የሚጀምረው።
እንደምንሰነበታችሁ እንደምናላችሁ ቪኦኤዎች። ለግንቦት ሰባት አመራሮች አሁን በቅርቡ ወደ ኢትዮጵያ እንመለሳለን ብለው ነበረ እና መልካም ሆኖ ሳለ ሁሉም ነገር እርቁ መውረዱ ጥሩ ሆኖ ሳለ፣ ነገር ግን ወደ ኢትዮጵያ ተመልሰው በምርጫ ውስጥ ለመሳተፍም በኢትዮጵያ ፖለቲካ ውስጥ ለመሳተፍም አንድ ህገ መንግስታዊ ገደብ ይኖርባቸዋል። ያም ህገ መንግስታዊ ገደቡ ምንድን ነው? የኢትዮጵያ ዜግነት የሌላቸው ሰዎች በኢትዮጵያ ምርጫ ውስጥም ይሁን በኢትዮጵያ ፖለቲካ ውስጥ ተሳትፎ ሊያደርጉ አይችሉም። ስለዚህ ይሄንን በምን አይነት መልኩ ነው የሚያጣጥሙት? እንዴት በምን አይነት መልኩ ነው ውስጥ ገብተው በፖለቲካ ውስጥ ተሳትፎ በምርጫ ውስጥ ተሳትፎ የሚኖራቸው? ወይንስ ለእነሱ የተለየ ህግ ይሰራል ወይ? በተለየ መልኩ ይስተናገዳሉ ወይ የሚለውን ነገር እንናለው። ሽመልስ እባላለሁ ከኦሪገን።
ትንሽ ነገር እንደው ለማሳየት ያህል ምን እንግሊዝ ሀገር መኖር ከጀመርኩኝ ወደ 40 ዓመት ቀደም አልፎኛል ያለው እና በ13ኛው ዓመት ነው ወደ ኢትዮጵያ ያደግ ስልጣን ሲይዝ ሄድኩት። እንግሊዝ ሀገር ግን በ3 ዓመት ውስጥ ነው ፓስፖርት ማውጣት ይቻል የነበረው የእንግሊዝ ዜግነት። ደርግ ወድቆ የገሬ እስከምገባ ድረስ በስደተኛ የገሬን የኢትዮጵያ ዜግነቴን አልሰጥም አሳልፌ በሚል በተጨባጭ የሆነ ምክንያት ላይ ተመስርቼ አላደረኩትም ነበር። ከዛም በኋላ ከኢትዮጵያ እንደገና ወደ እንግሊዝ ሀገር ስመለስ የኢትዮጵያ ፓስፖርት ይዤ ነው ለረጅም ጊዜ የቆየሁት። ግን 97 ምርጫ በኋላ ግን ኢትዮጵያ ኤምባሲ ሄዶ ፓስፖርት ማሳደስ የምችልበት እድል ስላልነበረ ኢቭን ጨካኝና አረመኔ ነው ብዬ በማስበው የደርግ ዘመን እንኳን አድርገው የማላውቀውን ነገር የመጓጓዣ ሰነድ ስላጣሁ በወያኔ ዘመን የእንግሊዝ ዜጋ የሆንኩበትን በደል ነው የተፈጸመብኝ። እንደው እየደረሰብን ያለው በደል ምን እንደሚመስል በዚህ በዜግነት ጉዳይ ላይ ነው። አስፈላጊ ሆኖ ከተገኘ መልሶ የእንግሊዝ ፓስፖርትን መስጠት ይቻላል። በዛ አስፈላጊ ነው ብዬ ካሰብኩኝ የኢትዮጵያ መንግስትም በተደጋጋሚ ይህንን የመሰሉ ጉዳዮች ከተለያዩ ሰዎች ቀርበውለታል። በሚሊዮን የሚቆጠር ሰው በፖለቲካ ምክንያት በበደል በግፍ ምክንያት አገሩን ለቆ ወጥቷል። ለከታታይ መንግስታት እንደገናም ደግሞ በህይወትም ምክንያት አገሩን ለቆ ወጥቷል። የህዝብ ዶክተር አብይ እንዳለው ከኢትዮጵያ ሊወጣ ከውስጥ ኢትዮጵያዊነቱ ከጽሞ ሊወጣ አልቻለም። በዚህ አይነት መንገድ ወጥቶ አንደኛ ሁለተኛ ትውልድ እያለ ዜግነቱን ቀይሮ የሚኖረውን ህዝብ የሁለት አገር ዜግነት መብት ሰጥቶ ከሀገሩ ጋር የበለጠ እንዲተሳሰርና እንዲዋሃድ የማድረግ እርምጃ ለሀገሪቷ የሚጠቅማት ነው የሚል ድሮ ነው ይህንን አይነት አመለካከት የሚሳሰራጭ የነበረው። በዚህ አይነት መንገድም ሊቃለል የሚችል ይሆናል ያለው በጣም የሚጠቅማት ነገር ነው የሚል እምነት አለኝ። ሁለተኛ ነገር ስንት ትልልቅ ሀገሮች ስንት ሀብትና ስልጣኔ ላይ የደረሱ ራሳቸውን አንቱ የተባሉ ሀገሮች የሁለት ሀገር ዜግነት ሲፈቅዱ በከፍተኛ ደረጃ ከሀገሪቷ ጋር ተቆራኘ ዲያስፖራ ያላት ኢትዮጵያ ምስኪን ሀገር በምን ተኮራርታ የሌላ ሀገር ዜግነት ካለው ኢትዮጵያ ዜግነት አልፈቅድም እንደምትል ምክንያቷ ምን ሊሆን እንደሚችል አይገባኝም። ስለዚህ እናያለን ወደፊት ምን እንደሚሆን ማለት ነው።
አንድ ሌላ ተጨማሪ የመጨረሻ ጥያቄ አለ ላሰማሁት።
የእኔ ጥያቄ ወደ ሀገር ከገባችሁ በኋላ የምትወዳደሩባቸው ክፍለ ሀገራት ወይም ክልሎች የትኞቹ ናቸው? በሁሉም ክልል ሊወዳደሩ የሚችሉና መቀመጫ ለመያዝ የሚችሉ ሰዎች አሏችሁ ሆይ ወይስ በተወሰኑ ክልሎች ብቻ ነው የምትወዳደሩት? በተለይ በትግራይ ክልል በሚባለው በዛ አካባቢ ሊወዳደሩ የሚችሉ የትግራይ ተወላጆች ልጆች አባላት አሏችሁ ወይ?
እንግዲህ ይሄ ምርጫው ጋር በተያያዘ ነው። ምርጫው ውስጥ ከገባችሁ የት የት ነው አገር አቀፍ ነው የምትወዳደሩት ወይስ የተወሰነ የኢትዮጵያ አካባቢ ነው የሚል ነው።
አገር አቀፍ ድርጅት ሲባል በማንኛውም የትኛውም በሀገሪቷ ክፍሎች በሙሉ ውድድር የሚደረግባቸው ወረዳዎች በሙሉ ተወዳዳሪዎች አስቀምጬ ፎካከራለሁ ብሎ ነው የሚያስበው። እንደ አገር አቀፍ ድርጅት እኛም ያን አይነት አመለካከት ነው ያለን። አሁን ባለንበት ሁኔታ በሁሉም የሀገሪቷ ክልሎች ውስጥ እድል ቢያገኝ በአሸናፊነት እንዲወጡ አድርጎ ድምፅ ይሰጣቸዋል የሚባሉ ሰዎች አላችሁ ወይ ለሚባለው ጥያቄ ብዙ ቦታዎች ላይ በጣም ብዙ ስራ እንደሚቀረን ነው። አላማችን በሁሉም በየትኛውም አንድ ቦታ ሳይቀር በዚህ አይነት መንገድ ይህን ሀገር አቀፍ የሆነ ድርጅት ወክለው የሚወዳደሩ ሰዎችን በእነዚህ ሁሉ ወረዳዎች የማፍራት ደጋፊዎች ተመራጭ ብቻ ሳይሆን እነዚህ ተመራጮች ሊደግፍ የሚችል ሰፊ የአባላት ክምችት እንዲኖረው የማድረግ ስራ መስራት እንዳለብን እናውቃለን። ያንንም መፍጠር ነው የኛ የድርጅት ፕሮግራም። ይሄ ሁሉንም ይመለከታል፣ ትግራይንም ይመለከታል። ያለው ትግራይ ውስጥ ያለ የተወሳሰበ ሁኔታ አለ። ነገር ግን ሀገር አቀፍ ፓርቲ እንደሆናለን ካልን ሪሊ በኢትዮጵያ ውስጥ በዜግነት ላይ የተመሰረተ ፖለቲካ ለትግራይም ህዝብ ይጠቅማል። የትግራይ ህዝብም ሌሎች ቦታ ላይ የኢትዮጵያ ህዝብ የተጎናጸፋቸውን የመናገር፣ የመጻፍ፣ በነጻነት ሚዲያውን የማዳመጥ የመሳሰሉትን በህግ ፊት እኩል የመሆን መብቶችን ይገባዋል ብለው የሚያምኑ ሰዎች ይኖራሉ። ለእንዲህ አይነቱ ሀገር አቀፍ ፓርቲ ሀገራዊ የሆነ የፖለቲካ አደረጃጀት ዘር ላይ ከተመሰረተ ነገር የተሻለ ይሆናል ብለው የሚያስቡ በርካታ ሰዎች ይኖራሉ ብለን ነው የምናስበው። በዘር ላይ የተመሰረተው ነገር ወስዶ የት እንዳስገባቸው የትግራይም ህዝብ የሚረዳው የትግራይም የተወሰኑ የፖለቲካ ልሂቃን የሚረዱት ይመስለናል። የጊዜ ጉዳይ ነው እንጂ እዛም ቦታ ላይ ሀገራዊ ለሆነ አደረጃጀትና ሀገራዊ የሆነ ፖሊሲ ላይ የተመሰረተ የፖለቲካ ፓርቲ አባልና ደጋፊዎች ማፍራት አስቸጋሪ ይሆናል የሚል እምነት የለንም። ሁኔታው መስከኑ አይቀርም ባይንም።
በመጨረሻ አቶ አንዳርጋቸው ጽጌ፣ ከአሁን ቀደም እርስዎ እስር ቤት እያሉ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን በእርሶ ጉዳይ ላይ ጥያቄ አቅርበንላቸው ነበርና መጽሐፍ እንደሚጽፉ ላፕታፕ እንደተሰጡት ስለ ልማት እየጻፉ እንደሆነ ገልጸውልን ነበር። እርሶም ደግሞ ከእስር ቤት ሲወጡ ለጋዜጠኛችን መለስካቸው አማሃ በሰጡት ቃለ ምልልስ አረጋግጠዋል እውነት ነው ብለዋል። መጽሐፉ የት ደረሰ ወይስ ገና ነው የሚታተመው?
አንደኛ ነገር በደንብ መታወቅ ያለበት ይሄ ላፕቶፕ ሰጠ ነው የሚሉት ነገር እነሱ በልግነታቸው አይደለም። እኔ በጠቅላላ ኢትዮጵያን ፖለቲካ በተመለከተ ለመጻፍ የምፈልገው ነገር አለ እና ይህን መጻፊያ ነገር ስጡኝ ስላልኳቸው እንተዋወቃለን፣ በፖለቲካ ጉዳይ ላይ የምጽፈው ነገር ምን ሊሆን ይችላል የሚል የራሳቸው ጉጉት አላቸው። የሚጠቅም ነገር ይኖራል ብለው የሚያስባሉ። ከዚህ በፊትም አድርገውት ያውቃሉ፣ አስረውኝ ጠይቀውኝ ያውቃሉ። ስለ ራሳቸው ድርጅት 97 ምርጫ ላይ ኢህአደግ የተሸነፈ አይደለም ያሉት፣ ኢህአደግ ለምንድን ነው እንደዚህ የሆነ የሚል ጥያቄ የደህንነት ሁለተኛው ሹም ኢሳያስ የሚባለውን ሰው ዘዋይ ድረስ ልከው 4 ሰዓት ውይይት እንዳደረግን አስታውሳለሁ። እና ይኸው ሰውዬ ነው አሁንም ያገኘኝ የነበረው። በዚህ ሰውዬ አማካኝነት ነው ላፕቶፕ የተሰጠኝ። እስክሪፕቶና ወረቀት ሰጥተው የጻፍኩት አልነበብ ስላለ እና ትልቁ ነገር ከበዝናኛ መልኩ በደግነት ሳይሆን በነበሩበት ሁኔታ ለሰፊ በሆነ መንገድ የምተነትነው ሀገሪቷን የፖለቲካ ሁኔታ የማንበብ ፍላጎታቸው ነው። በዛ ዙሪያ መጽሐፍ ጽፌ ከጨረስኩ በኋላ መጽሐፍ ነው የሚያክል ወደ 200 ገጽ ነው። ላፕቶፑን ሊወስደው ሲል አንዴ ከመጣ ሌላም ስለገር ብጽፍበት ብዬ ስጠይቀው ችግር የለውም ስላለኝ ከታሪክ ጋር የተያዘ መጽሐፍ ጽፌበታለሁ። ተዝበሳዳ ነው ወሬ ነው የሰማው እንጂ ብዙም የሚያውቀው ነገር የለም። ደህንነቱ ነው የሆነ መረጃ ሰጥቶት ነበረ። ግን እሱ ልክ በውሳኔ ውስጥም በድርጊት ውስጥም እንደነበረ አድርጎ እያቀረበ የነበረው ነገር ምንም በማያውቀው ነገር ነው እየተናገረ የነበረው። የጻፍኳቸውን መጽሐፎች በተመለከተ ዶክተር አብይ ስልጣን ላይ ከመጣ በኋላ ደህንነቶችን አነጋግሮ ለእንግሊዝ ኤምባሲ ጥያቄ አቅርበው ኢሜል አድራሻ እንድልክላቸው በላኩት ኢሜል አድራሻ አታች አድርገው ልከውልኛል። እነዚህን ጽሁፎች በትንሽ ነው የሚቀራቸው፣ ኤዲት የሚደረግም ብዙ የላቸውም። በቅርብ ጊዜ ለህትመት ይቀርባሉ። እነዚህ መጽሐፍት ወይ መጽሐፍቶች አንድም ሊሆን ይችላል አንባቢ እንዲያነብ ከዚሁ ጋብዘዋለሁ፣ መውጣታቸው አይቀርም።
እሺ፣ እሺ፣ በጣም ነው የማመሰግነው። የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ጊዜውን ወስደው ለአድማጮቻችን ጥያቄ ሰፊ ማብራሪያ ስለሰጡን በአድማጮች ስም አመሰግናለሁ።
እኔም በጣም ነው የማመሰግነው ትዝታ።
እኛም የትዝታን እንግዳ አቶ አንዳርጋቸው ጽጌን እንዲሁም አድማጮቻችንን ጥያቄዎቻችሁን ያደረሳችሁና ትዝታ እናመሰግናለን። አሁን ወደ ሳምንታዊው ቅንብር ነው የምናልፈው። ስፖርት።
በአፍሪካው የአትሌቲክስ ሻምፒዮና ውድድር ኬንያ በበላይነት አጠናቀቀች። በእግር ኳስ ከዓመት በታች የሆኑ ሴቶች የዓለም ዋንጫ በፈረንሳይ ተጀመረ። የሚሉት ቀዳሚ ዜናዎቻችን ናቸው። ሌሎችም አሉን። አብራችሁን ቆዩ። ኬንያ ትላንት በ21ኛው የአፍሪካ ሻምፒዮና ውድድር ማብቂያ ዕለት ተጨማሪ 6 ሜዳሊያዎችን አግኝታለች። በስቴፈን ኬሺ መታሰቢያ ስታዲየም አሳባ ናይጄሪያ በተካሄደው በዘንድሮ የአፍሪካ ሻምፒዮና ኬንያ በትራክና መስኩ ውድድሮች የወርቅ ሜዳሊያዋን ቁጥር 11 አድርሳለች። በሴቶች የመሰናክል ውድድር በአስደናቂዋ የዓለምን ክብረ ወሰን በያዘችው ቢያትሪስ ቼፕኮች የተጀመረው ድል በሌሎችም የውድድር አይነቶች ቀጥሎ ታይቷል። በወንዶቹ 5000 የ16 ዓመት ዕድሜ ያለው ወጣት ኤድዋርድ ዛካዮ ቀድሞ ገብቷል። የማነ ኃይለ ሥላሴ ከኤርትራ ሁለተኛ፣ ጌታነህ ሞላ ከኢትዮጵያ ሦስተኛ ሆነዋል። የዛካዮ ሰዓት 13 ደቂቃ ከ48.58 ሴኮንድ ተመዝግቧል። በሴቶቹ 800 ካስተር ሲሜኒያ ሻምፒዮናነቷን በተሳካ ሁኔታ ተከላክላለች። ተጀምሮ እስኪያልቅ ቀድማ በመሮጥ ነው ያጠናቀቀችው። 1 ደቂቃ ከ56.06 ወስዶባታል። ማርያሙ ቶላ በአፍሪካው ሻምፒዮና ላይ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ ም ካስመዘገበችው ፈጣን ጊዜ ላይ 0.20 ሴኮንድ አንስታለታለች። በሴቶቹ 10,000 ኬንያውያኑ ስቴሲ እንዲዋና አሊስ አፕሮት አንደኛና ሁለተኛ በመሆን ተከታትለው ገብተዋል። ጌጤ አለማየሁ ከኢትዮጵያ ሦስተኛ ሆናለች። ሌሎች ውድድሮችም ተካሂደዋል። ይህም በዚሁ ላብቃ። በእግር ኳስ በፈረንሳይ አስተናጋጅነት ቅዳሜ ዕለት በተጀመረው ከ20 ዓመት በታች ሴቶች የዓለም ዋንጫ ውድድር ሜክሲኮ ለመጀመሪያ ጊዜ ብራዚልን ማሸነፏን ጨምሮ ታሪካዊ ውጤቶች ተመዝግበዋል። ትላንት በቢ ምድቡ ተቀናቃኝ ብራዚል ቡድን ላይ ሁለቱን ወሳኝ ጎሎች ለሜክሲኮ ያስቆጠረችው ዣኩሊን ኦቫል ናት። የመጀመሪያዋን ኬቲ ማርቲኔዝ አግብታለች። የኮሪያ ዲሞክራሲያዊ ሪፑብሊክ ቲም በእንግሊዝ 3-1 ተሸንፏል። አስተናጋጅ ፈረንሳይ ጋናን 4-1 ቀጥታለች። ኒውዚላንድ በሆላንድ 2-1 ተሸንፋለች። የምድብ ማጣሪያው በዚህ ሁኔታ ተጀምሯል። ወደ አገር ውስጥ የእግር ኳስ ዜና ስንሸጋገር ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ከአዲስ አበባ ተከታዩን ልኳል።
አመሰግናለሁ ሰለሞን። የኢትዮጵያ እግር ኳስ ፌዴሬሽን ኢንስትራክተር አብርሃም መብራቱን የኢትዮጵያ ብሔራዊ እግር ኳስ ቡድን የዋልያዎቹ አሰልጣኝ እንዲሆኑ የመረጣቸው መሆኑን መዘግባችን ይታወሳል። ፌዴሬሽኑና ኢንስትራክተር አብርሃም መብራቱ ሰሞኑን የሁለት ዓመት የሥራ ውል ስምምነት ተፈራርመዋል። በየወሩ የ125,000 ብር ደሞዝ የተቆረጠላቸው ኢንስትራክተር አብርሃም በበኩላቸው አብረዋቸው እንዲሰሩ 3 ምክትል አሰልጣኞቻቸውን ስም ዝርዝር አቅርበው በፌዴሬሽኑ አጸድቀዋል። በዋና አሰልጣኙ የተመረጡት ምክትል አሰልጣኞች ፋሲል ተካልኝ፣ ሙሉጌታ ምህረትና ውብሸት ደሳለኝ ይባላሉ። ከዛሬ ጀምሮ ስራቸውን ለመጀመር ለ34 ተጫዋቾች ጥሪ አድርገዋል። በቅርቡ ከሴራሊዮን ጋር ለሚደረገው የአፍሪካ ዋንጫ ማጣሪያም ጨዋታ ውጤት ያለው ቡድን ለመስራት ምን ያህል ተዘጋጅተዋል? ዋና አሰልጣኝ ኢንስትራክተር አብርሃም የሚከተለውን ብለዋል።
በርግጥ አጭር ጊዜ ነው ያለን ለቀጣዩ ጨዋታ። በዚህ ጊዜ ምናልባት ትንሽ እንቸገር ይሆናል። ነገር ግን ለውጤት ሊያበቁን የሚችሉ ነገሮችን ወይም አማራጮችን በሙሉ እንጠቀማለን። በዚህ ሂደት ግን መላው የስፖርት አፍቃሪ ህዝብ ጠንካራ ብሔራዊ ቡድን ለመስራት ጊዜ ይጠይቃልና ከጎናችን ሆኖ በትዕግስት ሁሉንም ነገር አብሮን እንዲከታተል በታላቅ አክብሮት በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ነገር ግን አቅማችን የፈቀደውን ሁሉ ከሙያ ጓደኞቼ ጋር፣ በሀገር ውስጥ ካሉ ሙያተኞች ጋር ተቀራርቤ በመስራት ከብሔራዊ ፌዴሬሽኑ ጋር በመግባባት የተሻለ ውጤት ለማምጣት የሁሉም ባለድርሻ አካላት እገዛና ትብብር ያስፈልገዋል።
ኢንስትራክተር አብርሃም መብራቱ ላለፉት 9 ዓመታት በየመን የተለያዩ ክለቦችን አሰልጥነዋል። ለዋልያዎቹ ከመመረጣቸውም በፊት የየመን ብሔራዊ ቡድንን በማሰልጠን ላይ ነበሩ። ሌላው የእግር ኳስ ዜና ወደ አውሮፓ ያሸጋግረናል። በእንግሊዝ ፕሪምየር ሊግ የዓመቱ የመጨረሻው ውድድር መርሃ ግብር የኮሚኒቲ ሻይልድ ዋንጫ ፍጻሜ ነው። ያምናው የፕሪምየር ሊጉ ሻምፒዮን ማንቸስተር ሲቲ እና የጥሎ ማለፉ ሻምፒዮን ቼልሲ በዌምብሌይ ስቴዲየም ትላንት ተጫውተው ሻምፒዮኑ ማንቸስተር ሲቲ አልተቻለም። በጨዋታ ብልጫ 2-2 በመርታት የኮሚኒቲውን ዋንጫ ወስዷል። ለማንቸስተር ሲቲ አሸናፊነት ሰርጊዮ አጎሮ በ13ኛው ነው በ58ኛው ደቂቃ ሁለቱንም ግብ አስቆጥሯል። ዘንድሮ ማንቸስተር ሲቲን የተቀላቀለው ሪያል ማህሬዝ ድንቅ ብቃቱን ከማሳየቱም በላይ አጎሮ ላስቆጠራት ሁለተኛ ግብ ማህሬዝ አመቻችቶ አቀብሎት ነው።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ለሳምንታዊ ስፖርት ዝግጅቱ አዘጋጁን ሰለሞን ክፍሌንና ተባባሪውን ገዛኸኝ ጽዮን መስቀልን የማመሰግናለሁ። አድማጮች፣ አሁን ወደ መጨረሻው የምሽቱ ቅንብር ነው የምናልፈው። አፍሪቃ በጋዜጦች።
በኮንጎ ዲሞክራሲያዊ ሪፑብሊክ ካሳይ ክፍለ ሀገር በሚካሄደው ግጭት ምክንያት 5,000 ያህል ሰዎች አልቀዋል። ግማሽ ሚሊዮን የሚሆኑ ደግሞ ከአካባቢያቸው ተፈናቅለዋል። 30,000 ወደ ጎረቤት አገር አንጎላ ተሰደዋል። የሰብአዊ መብት ተሟጋቾች በስብና ላይ ወንጀል ተፈጽሟል ይላሉ። ሌሎች ደግሞ የኮንጎ ዲሞክራሲያዊ ሪፑብሊክ ወደ ፍጅት ልታመራ ትችላለች የሚል ስጋት አላቸው። የእንግሊዝኛው ክፍል ባልደረባችን ዊልያም ኢግል ዘገባ አጠናቅሯል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች ይዘዋለች።
በግጭቱ የሚሳተፉት የመንግስት ወታደራዊ ኃይልና 2 ተቀናቃኝ ሚሊሻዎች ናቸው። ካሙና እንሳፖ የተባሉት በአብዛኛው ሉባ የተባለው ዘር አባላት ናቸው። ባናሙራ ደግሞ ቾኩዌ፣ ፔንዴና ቴቴላ አማጽያን ናቸው። ውጥረት መስፈን የጀመረው የኮንጎ መንግስት ከሁለት ዓመታት በፊት በበርካታ የካሳይ ማዕከላዊ ክፍለ ሀገር የነበረውን የባጂላ ካሳንጋ ባህላዊ አስተዳደርን ካስወገደ በኋላ ነው። የኮንጎ መንግስት የተቃወመው ተወዳጅነት ያላቸው የሉባ ተወላጅ ዣን ፒየር ፓንዲ ባህላዊ መሪ ሆነው መሸማቸውን ነው። ከሀገሪቱ ተቃዋሚዎች ጋር ግንኙነት አላቸው የሚል ጥርጣሬ ስለነበረው ነው የእሳቸውን መመረጥ ያልፈለገው። ወደ ኋላ ፓንዲ በመንግስት የጸጥታ ኃይሎች ከተገደሉ በኋላ ሚሊሻቸው ካሙና እንሳፖ አመጸ። በዚህ መልክ በመንግስትና በደጋፊዎቻቸው መካከል የሚካሄደው አመጽ ተስፋፋ። አመፁ ካሳይ ባሉት ሌሎች ክፍላተ ሀገር በመስፋፋቱ የመንግስት ደጋፊዎች ባናሙራ እና ሌሎች ሚሊሻዎች መሰረቱ። አንድ የተባበሩት መንግስታት ድርጅት ባለስልጣን በኮንጎ ዲሞክራሲያዊ ሪፑብሊክ ያለው ሁኔታ ከ20 ዓመታት በፊት በባልካን ሀገሮችና በሩዋንዳ ወደ ተፈጸመው አይነት ፍጅት እያመራ ነው ሲሉ አስጠንቅቀዋል። በኮንጎ ዲሞክራሲያዊ ሪፑብሊክ ያለውን ግጭት እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል የተመደበውን የጠበብት ቡድን የሚመሩት ዋሊ እንዳያገን ባለስልጣኑ ከሚሉት ጋር አይስማሙም። በስብና ላይ ወንጀል ተፈጽሞ ሊሆን ይችላል። ይሁንና በሩዋንዳና በባልካን ሀገሮች በተፈጸመው ፍጅት ደረጃ ላይ አይደርስም ይላሉ።
ሁለቱን ሁኔታዎች ማወዳደር ይቻላል የሚል እምነት የለኝም። የዘር ማጽዳት ተግባር ይፈጸማል፣ የወሲብ ባርነትም አለ፣ ጥላቻ አዘል ንግግርም ይደረጋል። ነገር ግን በፍጅት ደረጃ ሊታይ የሚችል አይደለም። ለወደፊት የሚሆነውን አናውቅም። በአሁኑ ወቅት ግን ያካሄድነው ምርመራ እንዲህ አይነት ድምዳሜ ላይ አያደርሰንም።
ፕሪቶሪያ ባለው የጸጥታ ጥናት ተቋም የሽግግር አደጋና የዓለም አቀፍ ወንጀል ክፍል አንጋፋ ተመራማሪ አለን ጋሪ የፍጅት ትርጉም መላ የዘር ክፍልን፣ ብሔርን ወይም ሃይማኖታዊ ቡድንን የማጥፋት ዓላማ ያለው ነው። በኮንጎ ዲሞክራሲያዊ ሪፑብሊክ ታዲያ ይህ ዓላማ መኖሩን የሚያሳይ በቂ ማስረጃ አለ ይላሉ።
ባና ሙራና የመንግስት ኃይሎች መንደሮችን ለመዝጋት ሲሉ በአቅራቢያቸው መሰናክል ሰርተው ሉባዎች በዘራቸው ምክንያት ብቻ ሲገደሉ ነበር። ለፍጅት ዓላማ ተብሎ አንድን ህዝብ ዓላማ ማድረጉ ራሱ ያሳስባል። ነገር ግን ዓላማው የሉባን ህዝብ ከምድረ ገጽ ለማጥፋት ሳይሆን አብዛኛዎቹ ሉባ የሆኑትን የካሙና ንሱፓው ሚሊሻን ለመግታት ነው። እዚህ ላይ መገንዘብ የሚያስፈልገው ይህንን ነው። ዓለም አቀፍ ጠበብት በስብና ላይ የተፈጸመ ወንጀል ለማለት የሚያስችል መሰረት አለው የሚሉት ለዚህ ነው።
ባክሪ እንዳዬ እንደሚሉት ጥፋተኞች የሚገባቸውን ቅጣት ሲያገኙ ግጭቶች እንዲቆሙ ይረዳል። በኮንጎ ዲሞክራሲያዊ ሪፑብሊክ ያሉት ሲቪል ፍርድ ቤቶች አይሰሩም። አብዛኛውን የፍርድ ሂደት የሚያከናውኑት ወታደራዊ ችሎቶች ናቸው ካሉ በኋላ እንዳዬ ለሀገሪቱ ፍርድ ቤቶች ተጨማሪ እርዳታ ማድረግ ያስፈልጋል ይላሉ።
መላ ሰነዶቻችን በከፍተኛው ኮሚሽነር እጅ ናቸው። ስለሆነም ለፍርድ ማቅረብ ይቻላል። ይሁንና በብዙ ሺህ የሚቆጠሩትን ወንጀለኞች ለፍርድ ለማቅረብ የሚያስችሉ በቂ ፍርድ ቤቶችና ጥሪት የለም። ስለሆነም ለይቶ ለማቅረብ የሚቻልበት ፖሊሲ ማውጣት ያስፈልጋል። ይህም ቢያንስ የማን አለብኝ ተግባርን ለማቆም የሚያስችል በቂ የኃላፊነት ስሜት በሚኖራቸው ወታደራዊ ኃይሎችና ሚሊሻዎች ደረጃ መከናወን አለበት።
እንጋሪና ሌሎች ሰዎች መንግስት አካባቢውን በሚመለከት ፈጣን ምላሽ የማይሰጥበት ምክንያት ፖለቲካ ሊሆን ይችላልን? የሚል ጥያቄ ያቀርባሉ። ተቃዋሚዎች በካሳይ አካባቢ ጠንካራ ድጋፍ አላቸው። በመጪው ታህሳስ ወር ምርጫ ይካሄዳል ተብሎ ይጠበቃል። መንግስት በሌሎች ክፍሎች ድጋፍ እስካለው ድረስ ሌላው የሀገሪቱ ክፍል ቢቆስል ግድ የለኝም የሚል ነው የሚመስለው። ይህ እስከሆነ ድረስ ደግሞ ምርጫውን እናካሄዳለን ባዮች ነው የሚመስሉት ይላሉ እንጋሪ። እንዳይ በበኩላቸው የግጭቱን መንስኤ የሚመረምር የእርቅ ሂደት እንዲኖር ጥሪ አቅርበዋል። ሚሊሻዎች መሳሪያ እንዲያወርዱና ለዕድሜ ያልደረሱ ወታደሮች ከህብረተሰቡ ጋር እንዲዋሃዱ ጥረት ማድረግ እንደሚያስፈልግ አስገንዝበዋል። የሙስና ጥቃት ለተፈጸመባቸው፣ በአገር ውስጥ ከመኖሪያቸው ለተፈናቀሉት፣ ወደ ጎረቤት አገሮች ለተሰደዱት ካሳ መክፈልና ድጋፍ ማድረግ እንደሚያስፈልግም አስገንዝበዋል። የሀገሪቱ ወታደራዊ ኃይልን ባካተቱ የታጠቁ ኃይሎች ሁሉ በፈጸሙት በደል ላይ ምርመራ እንዲደረግም እንዳዬ ሀሳብ አቅርበዋል። እንጋሪ በበኩላቸው የሀገሪቱ መንግስት ካሳይ ካሉት ተቃዋሚዎች ጋር ለመነጋገር መቻል አለበት ይላሉ። መንግስት ባህላዊ መሪዎችን አስመልክቶ በክልላዊ ጉዳይ ውስጥ ላሳየው አግባብ የጎደለው አያያዝ ኃላፊነት መውሰድ አለበት። ልዩነቶችን በኃይል ሳይሆን በሰላማዊ መንገድ ለመፍታት የሚያስችል ዘዴ መቀየስ ይኖርበታል ሲሉ እንጋሪ መክረዋል። አድማጮች፣ በኮንጎ ዲሞክራሲያዊ ሪፑብሊክ ስላለው የግጭት ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
አድማጮች፣ አሁን የማጠቃለያ ዜናውን እናሰማለን። ካለፈው ቅዳሜ አንስተው ውጥረት ላይ በሰነበተችው የሶማሌ ክልል ዋና ከተማ ጅጅጋ ማምሻውን የመከላከያ ሰራዊት በመግባቱ ከተማው በመረጋጋት ላይ መሆኑን ነዋሪዎች ገለጡ። በሌላ በኩል የክልሉ ፕሬዚዳንት አብዲ ሙሐመድ ኡማር በይበልጥ በሚታወቁበት ስማቸው አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለስልጣናት ይፋ አድርገዋል። በጅጅጋ የተከሰተውን ግጭት ተከትሎም በድሬዳዋ ከተማ ገንደ ገራዳ በተባለው አካባቢ በትላንትና በዛሬ ሁለት በተከሰቱ ግጭቶች ቁጥራቸው 14 የሚደርሱ ዜጎች ሕይወት ማለፉን ነዋሪዎች ተናግረዋል። በሌላ ተያያዥ ዜና በጅጅጋ ከተማ የተከሰተው ሁከትና ብጥብጥ በከተማዋ የሚኖሩ ዜጎችን ሰብአዊ መብት አደጋ ላይ የጣለ በመሆኑ በፍጥነት ሊቆም ይገባዋል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኢትዮጵያ ሰብአዊ መብት ኮሚሽን ከጅጅጋው ብጥብጥና ሁከት ጋር በተያያዘ ደርሷል ያለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት ለመገናኛ ብዙሀን በሰጠው ጋዜጣዊ መግለጫ አመልክቷል። በከተማዋ በዜጎችን ደህንነትና በንብረት ላይ የደረሰው ውድመት ፈጽሞ ተቀባይነት የለውም ሲል ኮሚሽኑ ገልጧል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። አድማጮች በ22ና በ25 ሜትር ባንዶች ለምሽቱ ያዘጋጀነው ዝግጅት እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌነን ከአቀናባሪው ንጉሡ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን በትግርኛ ቋንቋው ስርጭት የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።